ይህ የአሜሪካ ድምጽ ነው። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ መሰናዶ ጀመረ። ኢትዮጵያ የሐማስን ጥቃት እንድታወግዝ እስራኤል በድጋሚ ጠየቀች።
We expressed our message which is that
እስራኤል ወዳጆቿ የሐማስን የሽብር ድርጊት እንዲያወግዙ እንደምትፈልግ መልእክታችንን አስተላልፈናል። በተጨማሪም ህዝባችንን ከዚህ መሰል የሽብር ጥቃት ለመከላከል በመናደርገው ጥረት ከጎናችን እንዲቆሙ ጠይቀናል።
የሰማችኋቸው በኢትዮጵያ የእስራኤል ምክትል አምባሳደር ቶመር ባላርቬ ናቸው። የምሽቱ አብይ ጉዳያችን በዚህ ዙሪያ ያተኩራል። ይህንና ሌሎች ዓለም አቀፍ እንዲሁም ደግሞ የሀገር ውስጥ ጉዳዮችን ዘና ወደ እናንተ መጣነው። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምናችሁ። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጥቅምት 8 የሐሙስ ምሽት 2016 ዓ.ም ተብሎ መሰናደው በመምራት ኤደን ገረመው አብራችሁ ዘልቃለሁ። ጽዮን ግርማ ዋና ተቀጣጭነት ኤልያስ ማረ ደግሞ ስለጥቶን ከስቱዲዮ አቀናብርልናል። ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁን ቆዩ ዘንድ በአክብሮት እንጋብዛለን። ስርጭታችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪኦኤ አማርኛ የፌስቡክ ገጽና ድረገጽ ላይ እንድትከታተሉ እየጋበዝን አሁን ከአለም ዙሪያ ወደ አሰባሰብናቸው ዜናዎች እንሻገራለን።
በድጋሚ እንደምናመሻችሁ ዜናውን ማሰማችሁ እንግዶ ለኔ። እስራኤል በጋዛ ላይ የአየር ጥቃቷን መቀጠሏ አሜሪካ ከ2000 በላይ የሚሆኑ የእስራኤልቷ አባላት በተጠንቀቅ እንዲቆሙ ማዘዟን የመከላከያ ሚኒስትሩ ማስተዋወቃቸው እንዲሁም ፑቲን ዓለም አቀፍ የኦሎምፒክ ኮሚቴን በዘር መድሎ ከሰሱ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። እስራኤል በአንድ መኖሪያ ቤት ላይ ከአየር ባደረሰችው ጥቃት ህጻናትን ጨምሮ 4 ፍልስጤማውያን መገደላቸውን የሐማስ ሚዲያን ጠቅሶ ሮይተርስ ዘግቧል። በደቡብ ጋዛ በካን ዩኒስ በሚገኝ መኖሪያ ቤት ላይ በደረሰው በዚሁ ጥቃት በርካቶች መቆሰላቸውም ታውቋል። ግጭቱ ከጀመረ አንስቶ 3478 ፍልስጤማውያን መገደላቸውንና 12065 መቆሰላቸውን የጋዛ የጤና ሚኒስቴር አስታውቋል። እስራኤል ዛሬ ከጥቃት ነጻ ነው ብላ ባስታወቀችው ደቡብ ጋዛ የአየር ድብደባ መቀጠሏ ታውቋል። በዚህም ምክንያት በስፍራው የሚገኙ 2 ሚሊዮን ፍልስጤማውያን ደህንነታቸው የሚጠበቅበት ስፍራ እንደሌለ በመረዳታቸው ስጋት ላይ ወድቀዋል። ጥቃቱ የመጣው ግብጽ ከደቡብ ጋዛ ጋር ባላት ድንበር በኩል የተወሰነ የሰብአዊ እርዳታ ወደ ጋዛ እንድታስገባ እስራኤል መስማማቷን ከገለጸችም በኋላ ነው። የእስራኤልን ፈቃድ ተከትሎ 5 የጭነት መኪና መድኃኒት በጋዛና በግብጽ መካከል እየተጠባበቀ እንደሚገኝ የዓለም ጤና ድርጅት አስታውቋል። ጋዛ ላለፉት 11 ቀናት በዙሪያ ከበባ ውስጥ ትገኛለች። ይበንዲ እንዳለ የህፃናት አድን ድርጅቱ ዩኒሴፍ የሰብአዊ እርዳታ ማድረስ ይቻል ዘንድ በጋዛ የተኩስ አቁም ስምምነት እንዲደረግ ጠይቋል። በጋዛ የሚገኙ ህፃናትና ቤተሰቦች የምግብ፣ ውሃ፣ ኤሌክትሪክ መድኃኒት አቅርቦታቸው የተመናመነ መሆኑንና ሆስፒታል መድረስ እንደማይችሉም ድርጅቱ ገልጿል። በሌላ በኩል እስራኤል በጋዛ ላይ የምታደርገውን ድብደባ በመቃወም በተለያዩ ሀገራት የተቃውሞ ሰልፍ ተደርጓል። በአልጄሪያ በሺህ የሚቆጠሩ ሰልፈኞች በከተማው አልጄርስ እና በሌሎችም የሀገሪቱ ክፍሎች ፍልስጤማውያንን በመደገፍና እስራኤል በጋዛ ሰርጥ ላይ የምትፈጽመውን ድብደባ በመቃወም ሰልፍ አድርገዋል። የአልጄሪያው የእግር ኳስ ፌዴሬሽን ለፍልስጤማውያን ያለውን ድጋፍ ለማሳየት በሚል ላልተወሰነ ጊዜ የእግር ኳስ ውድድሩን አቋርጧል። በጆርዳን ትናንት በጋዛ ሆስፒታል ላይ የደረሰውን ጥቃት በመቃወም የጀመረው ሰልፍ ዛሬም ቀጥሏል። የአሜሪካ አጋር በሆነችው ጆርዳን በርካታ የፍልስጤም ተወላጆች ይኖራሉ። በአሜሪካው ፕሬዝደንት ጆ ባይደን እና በአረብ ሀገራት መሪዎች መካከል ጆርዳን ላይ ሊካሄድ ታቅዶ በኋላም የተሰረዘው ስብሰባ ግጭቱን ሊያቆም ይችል ነበር ሲሉ ተንታኞች በመናገር ላይ ናቸው። በመዲናዋ አማን ትናንት በእስራኤል ኤምባሲ ተሰባስበው ከነበሩት ሰልፈኞች ጋር የተጋጨው የጆርዳን ፖሊስ አባላት አብዛኞቹ ጉዳት ደርሶባቸዋል ተብሏል። በአረብ ምድር የጽዮናውያን ኤምባሲ ሊኖር አይችልም ሲሉ ተደምጠዋል ሰልፈኞቹ። በተመሳሳይ በግብጽ በሺህ የሚቆጠሩ ሰልፈኞች በትናንትናው ዕለት ከጋዛ ጋር ያላቸውን አንድነት በመግለጽ ሰልፍ ወጥተዋል። ፍልስጤማውያንን የሚደግፍ ሰልፍ የሚጠሩ ከሆነ
በሚሊዮን የሚቆጠሩ ሰዎች ይወጣሉ ሲሉ የሀገሪቱ ፕሬዝዳንት አብደል ፈታህ አልሲሲ ተናግረዋል። በግብጽ ሰላማዊ ሰልፍ ክልክል ነው። በቱኒዚያም እንዲሁ በሺ የሚቆጠሩ ሰዎች በፈረንሳይ ኤምባሲ ደጅ ላይ በመሰባሰብ ተቃውሞ አሰምተዋል። አድማጮቻችንና ተመልካቾቻችን በተለያዩ ዓለም ክፍሎች የተደረጉት ነው የተቃውሞ ሰልፎች በተመለከተ ከዜናው በኋላ በሚኖረን የቀጥታ ዘገባ ተጨማሪ ይኖረናል። ይበንዲ እንዳለ አሜሪካ ከ2000 በላይ የሚሆኑ ሰራዊት አባላት በተንጠቅቀቅ እንዲቆሙ ማዘዟን የመከላከያ ሚኒስትር ሎይድ ኦስቲን ትናንት ረቡዕ አስታውቋል። ፔንታጎን ለቪኦኤ እንደገለጸው ፕሬዝዳንት ባይደን ወታደሮቹ እንዲንቀሳቀሱ ትዕዛዝ ካስተላለፉ አሜሪካ በመካከለኛው ምስራቅ ያላትን የአየር ኃይል፣ የሕክምናና የአቅርቦት እንዲሁም የስለላ የቅኝትና የቁጥጥር መጠንና አቅም ታሳድጋለች። አሜሪካ ወደ መካከለኛው ምስራቅ ያላከችው ሌላ አንድ የአውሮፕላን ተሸካሚ መርከብ በጉዞ ላይ ይገኛል። በተጨማሪነት የተላከው USS Dwight Eisenhower በምስራቅ ሜዲትራኒያን በተጠንቀቅ ላይ ካለችው USS Gerald Ford ጋር ይገናኛል። Gerald Ford የስድስት ወር ግዳጇን ያጠናቀቀች ቢሆንም የመከላከያ ሚኒስትሩ Lloyd Austin ግዳጁን አራዝመዋል። በእኒህ የኃይል ተንጠንቀቆችና ንቅናቄዎች አሜሪካ በቀጠናው ጡንቻዋን እያፍታታች እንደምትገኝ ተመልክቷል። በሺ የሚቆጠሩና በመድርም በባህርም የሰለጠኑ ልዩ ወታደሮች በእስራኤል የውሃ ዳርቻ ይገኛሉ ተብሏል። እስራኤል ባቀደችው መሰረት በጋዛ ላይ የተቀናጀ የምድር ወረራ የምትፈጽም ከሆነ ሄዝቦላ ውጊያውን እንደሚቀላቀል ስጋት በመኖሩ የአሜሪካ ተዋጊ ጄቶች ለመንደርደር ዝግጁ እንደሆኑ ተዘግቧል። አሜሪካ አልሞ ተኳሽ መሳሪያዎችንና ጸረ ሚሳኤል ተወንጫፊዎችን ለእስራኤል እንደሰጠችና ተጨማሪም እንደምትልክ የመከላከያ ባለስልጣናት አስታውቀዋል። አድማጮቻችንና ተመልካቾቻችን ይዘና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ኒጀር ለቆ የወጣው የመጀመሪያው ዙር የፈረንሳይ ወታደሮች አጀብ ከ9 ቀናት በኋላ ቻድ መድረሱ ተነግሯል። አጀቡ ካለምንም ችግር ቻድ መድረሱን የፈረንሳይ ጦር አስታውቋል። ወታደሮቹ ከቻድ ወደ ፈረንሳይ በአየር እንደሚጓዙ ታውቋል። በሳል ቀጠና የፈረንሳይ አጋር በነበረችው ኒጀር ፕሬዝዳንት መሐመድ ባዙም ባለፈው ሐምሌ በመፈንቅለ መንግስት ከስልጣን ከተወገዱ በኋላ ሁንታው የፈረንሳይ ጦር አገሪቱን ለቆ እንዲወጣ ትዕዛዝ አስተላልፎ ነበር። እርምጃው ፈረንሳይ በአካባቢው ያላት ተጽዕኖ እንዲያከትም አድርጓል ተብሏል። የፈረንሳይ ጦር ወታደራዊ መሳሪያዎቹን በመድር በቻድ በማድረግ ወደ ካሜሩን ማሻገር እንደሚጠበቅበት ይህም 3000 ኪሎ ሜትር ርቀት ሲኖረው አካባቢው የጂሃዲስት ቡድኖች የሚንቀሳቀሱበት እንደሆነ ታውቋል። ከአልቃይዳ ጋር ግንኙነት ያላቸውን እስላማዊ አክራሪ ቡድኖችን ለመፋለም በሚል ፈረንሳይ 1400 የሚሆኑ ወታደሮቿን በኒያሜና በምዕራብ ኒጀር አስፍራ ነበር። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር በፒዮንግያንግ መገናኘታቸውን የሩሲያው የውጭ ጉዳይ ሚኒስቴር አስታውቋል። በአሜሪካ የሚመራው የምዕራቡ ዓለም ካምፕ የጠላትነትና ተንኳሽ ባህሪ ያለው በሚል ሁለቱ ሀገራት የበለጠ በመቀራረብ ላይ መሆናቸው ተዘግቧል። ትናንት ረቡዕ ፒዮንግያንግ የደረሱት ላቭሮቭ ሩሲያ በዩክሬን ላይ የወሰደችውን ወታደራዊ እርምጃ ሰሜን ኮሪያ መደገፏን አድንቀዋል። ሞስኮቭ ለሰሜን ኮሪያው መሪ ሙሉ ድጋፍና አንድነት እንዳላት ላቭሮቭ መግለጻቸው ታውቋል። ላቭሮቭ ጉብኝት ከዓለም ፖለቲካ ከተገለለችው ሰሜን ኮሪያ ጋር ያላቸውን ትብብር ያጠናከሩት ፕሬዝዳንት ቭላድሚር ፑቲን ለሚያደርጉት ጉብኝት መድረክ የሚያዘጋጅ ነው ተብሏል። ልዩ ወታደራዊ ዘመቻ ብላ ለምትጠራው የዩክሬን ወረራ ሰሜን ኮሪያ የማያወላውል ድጋፍ በመስጠቷ ሩሲያ ትልቅ ግምት እንደምትሰጠው ያወሱት ላቭሮቭ በተመሳሳይ አገራቸውም ለሰሜን ኮሪያ ድጋፍና አንድነት እንዳላት መግለጻቸው ተጠቁሟል። በመጨረሻም የሩሲያው ፕሬዝዳንት ቭላድሚር ፑቲን በመጪው ዓመት በፈረንሳይ በሚዘጋጀው የኦሎምፒክ ጨዋታዎች ላይ የዓለም አቀፉ ኦሎምፒክ ኮሚቴ የሩሲያና የቤላሩስ አትሌቶች ካለ አገራቸው ሰንደቅ ዓላማ እንዳይወዳደሩ በማድረጉ የዘር መድሮ ፈጽመዋል ሲሉ ክስ አሰምተዋል። የኦሎምፒክ ኮሚቴው የሩሲያና የቤላሩስ አትሌቶች በውድድሩ ይሳተፉ እንደው ገና የመጨረሻውን ውሳኔ እንዳልሰጠ የኤኤፍፒ ዘገባ አመልክቷል። በውድድሩ ለመሳተፍ የአትሌቶቹ ብቃት ሳይሆን የፖለቲካ ውሳኔ ጣልቃ ገብቷል ሲሉ ፑቲን ከሰዋል። ጨዋታዎቹ የፖለቲካ መጠቀሚያ ሆነዋል ያሉት ፑቲን የዘር መድሎ ተፈጽሟልም ሲሉ ከሰዋል። ፈረንሳይ የዩክሬንን ሉዓላዊነት ገፋለች በሚል ኮሚቴው ባለፈው ሳምንት የሩሲያን ኦሎምፒክ ኮሚቴ አግዷል። ክብራትና ክብራን ለዜና የተመደበው ጊዜ በዚሁ ተፈጽሟል። ለቀሪው ክፍለ ጊዜ ወደ ኤደን መራቸዋል።
ከዓለም ዙሪያ ለተሰባሰቡ ዜናዎች እንግዶ ወልዴን አመሰግናለሁ። በመከታተል ላይ የምትገኙት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን የሐሙስ ምሽት መሰናዷችንን ነው። ስርጭታችንን አብራችሁ እንድትቆዩ በመቀንስትሆኑ በመጋበዝ እንጠይቃችሁ። ኤደን ገረመው መሰናዳውን በመምራት፣ ኤልያስ አስማረ በቅንብሩ፣ ዋና አዘጋጅ ጽዮን ግርማ፣ አባየው ገበያው በዲጂታልና ዌብና እንዲሁም ማህበራዊ ድረገጽ ፕሮዲሰራችን ግርማ ደገፋና ሲሳይ አሸናፊ ደግሞ የምስልና ድምጽ ቅንብሩን በማካሄድ አብራችሁ እንድትቆዩ እንጋብዛለን። አሁን ለምሽት ወደ ያዝነው አብይ ርዕስ እንሻገር። ኢትዮጵያ የሐማስን ጥቃት እንድታወግዝ እስራኤል በድጋሚ ጠየቀች። ኢትዮጵያ የሐማስን ጥቃት እንድታወግዝና ከእስራኤል ጎን እንድትቆም በኢትዮጵያ የእስራኤል ኤምባሲ በድጋሚ ጠይቋል። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በኢትዮጵያ የእስራኤል አምባሳደር አለልኝ አድማሱን በጽህፈት ቤታቸው ተቀብለው በወቅታዊ የእስራኤል ሐማስ ግጭት ዙሪያ ተወያይተዋል። ስለ ውይይቱ ለአሜሪካ ድምጽ ማብራሪያ የሰጡት በኢትዮጵያ የእስራኤል ምክትል አምባሳደር ቶመር ባርላቪ ሐማስ የፈጸመውን ጥቃት ኢትዮጵያ በይፋ እንድታወግዝ በድጋሚ ጥሪ አቅርበናል ብለዋል። የአሜሪካ ድምጽ ከውጭ ጉዳይ ሚኒስቴር መረጃ ለማግኘት ያደረገው ጥረት አልተሳካም። ሆኖም ሚኒስትሩ በማህበራዊ ድረገጹ ባጋራው መረጃ ውይይታቸው ለግጭት ሰላቂ መፍትሄ በማፈላለግ አስፈላጊነት ላይ ያተኮረ እንደነበረ ያስታወቀ ሲሆን ስለ ውይይቱ ዝርዝር ይዘት ግን የገለጸው የለም። ከእስራኤል ሐማስ ጦርነት ጋር በተያያዘ ኢትዮጵያ አቋማን ሳትገልጽ የቀጠለችበት ምክንያትን አስመልክቶ የፖለቲካና የዓለም አቀፍ ግንኙነት ተመራማሪው ረዳት ፕሮፌሰር በፈቃዱ ዳባ አስተያየት ሰጥተውናል። ኬኔዲ አባተ ዝርዝር አለው።
የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከኢትዮጵያ የእስራኤል አምባሳደር አለልኝ አድማሱና ልዑካቸው ጋር ትናንት ጥቅምት 7 ቀን 2016 ዓ.ም ያደረጉትን ውይይት በተመለከተ ማብራሪያ የሰጡን በኢትዮጵያ የእስራኤል ምክትል አምባሳደር ቶመር ባርላቪ ስለ እስራኤል ሐማስ ጦርነት ወቅታዊ ጉዳይ ለአቶ ደመቀ መኮንን ገለጻ እንደተደረገ ተናግረዋል። ኢትዮጵያ በሐማስ የተፈጸመውን ጥቃት እንድታወግዝ በድጋሚ ጥያቄ ማቅረባቸውንም ገልጸዋል።
እስራኤል ወዳጆቿ የሐማስን የሽብር ድርጊት እንዲያወግዙ እንደምትፈልግ መልእክታችንን አስተላልፈናል። በተጨማሪም ሕዝባችንን ከዚህ መሰል የሽብር ጥቃት ለመከላከል በመናደርገው ጥረት ከጎናችን እንዲቆሙ ጠይቀናል። ይህ በተለያዩ አጋጣሚዎች ስንገልጸው የቆየነው አቋማችን ነው። አሁንም አቋማችን ሆኖ ይቀጥላል።
ኢትዮጵያ የሐማስን ጥቃት እንድታወግዝና ከእስራኤል ጎን እንድትቆም በኢትዮጵያ የእስራኤል ኤምባሲ ባለፈው ሳምንት በሰጠው መግለጫም መጠየቁ አይዘነጋም። በኢትዮጵያ የፍልስጤም ኤምባሲ ደግሞ ኢትዮጵያን በቀጥታ ባይጠቅስም እስራኤል በጋዛ እየፈጸመች ያለችውን ጥቃት ዓለም አቀፉ ማህበረሰብ ሊያወግዝ ይገባል ሲል ባለፈው ሳምንት ባወጣው መግለጫ ጠይቋል። ይሁን እንጂ የኢትዮጵያ መንግስት ለሁለቱ ሀገራት ግጭት ዘላቂ ልባት ሊያመጣ የሚችለው የሁለት ሀገራት አማራጭ መፍትሄን መተግበር እንደሆነ ያለውን እምነት ከመግለጽ ባለፈ የአሁኑን ጦርነት በተመለከተ አቋሙን ከማንጸባረቅ ተቆጥቧል። በሐማስ ጥቃት ለተገደሉት ሰዎች በኢትዮጵያ የእስራኤል ኤምባሲ ግቢ ውስጥ ማክሰኞ ዕለት በተካሄደው የመታሰቢያ ስነ ስርዓት ላይ የተገኙት የኢትዮጵያ ውጭ ጉዳይ ሚኒስቴር ተወካይ አምባሳደር እሸቴ ጥላሁን የሐዘን መግለጫ መልእክት ቢያስተላልፉም በግጭቱ ዙሪያ የኢትዮጵያን አቋም አላንጸባረቁም። የኢትዮጵያ መንግስት የሐዘን መልእክት ማስተላለፉን እንደሚያደንቁ የገለጹት ሚስተር ቶመር ባርላቪ ነገር ግን ከዚህ ያለፈ እርምጃ እንጠብቃለን ብለዋል።
It's very meaningful for us that members of the Ministry of Foreign Affairs
የውጭ ጉዳይ ሚኒስቴር አባላትና በሚኒስቴሩ የካቢኔ ኃላፊ በኤምባሲው የመታሰቢያ ዝግጅት ላይ መገኘታቸው ለኛ በጣም ትርጉም አለው። የካቢኔ ኃላፊው ያስተላለፉት የሐዘን መልእክትም በጣም ትርጉም ያለው ነው። ነገር ግን ኢትዮጵያና ሁሉም ወዳጆቻችን የሐማስን ጥቃት በይፋ እንዲያወግዙ እንደዚሁም ዜጎቻችንን ከሽብር ጥቃት በመከላከል እርምጃችን ከጎናችን እንዲቆሙ እንጠብቃለን።
የትናንቱን የአቶ ደመቀና የአምባሳደር አለልኝን ውይይት በተመለከተ የአሜሪካ ድምጽ ከውጭ ጉዳይ ሚኒስቴር ተጨማሪ መረጃ ለማግኘት ያደረገው ጥረት አልተሳካም። ሆኖም ሚኒስቴሩ በማህበራዊ ድረገጹ ላይ ባጋራው አጭር መረጃ ውይይታቸው ለግጭቱ ዘላቂ መፍትሄ በማፈላለግ አስፈላጊነት ላይ ያተኮረ ነበር ብሏል። ኢትዮጵያ አቋሟን ሳትገልጽ የቀጠለችበትን ምክንያት በተመለከተ አስተያየታቸውን የሰጡን የፖለቲካና ዓለም አቀፍ ግንኙነት ተመራማሪው ረዳት ፕሮፌሰር በፍቃዱ ዳባ ስብሰባ ጉዳዩ ውስብስብና ዓለምን የከፋፈለ በመሆኑ ኢትዮጵያን ጨምሮ ታዳጊ ሀገራት በፍርሃትና በጥንቃቄ ውስጥ መሆናቸውን ይገልጻሉ።
ኢትዮጵያን ብቻ ሳይሆን ዓለምን የከፋፈለ ጉዳይ ነውና ሴንሲቲቭ ነው። ኢትዮጵያ እንግዲህ አንደኛ አፍሪካ መቀመጫ ናት። ከዛም ባልፎ ደግሞ ከአረብ ሀገሮችም በጣም ያለን ፕሮክሲሚቲ አለ። እና ኢትዮጵያ እንግዲህ በጣም ዴሊኬት የሆነ ጉዳይ ነውና ብዙ ሀገሮች እንግዲህ በተለይ ሶስተኛ ዓለም ሀገራት በጣም በጥንቃቄ በተሞላበት እንከቱም በተከፋፈለ ዓለም ውስጥ ዘሎ አቋም መውሰዱ እንግዲህ ራሱ በጣም አስቸጋሪ ነው። አሜሪካኖች በአንድ በኩል አሉ፣ አረቦች በራሳቸው ተከፋፍለዋል። ሌሎች ሰርዶ ልክ ቻይናም ራሻም ሌሎችም ሀገራት የተለያየ አቋም ነው ወሰዱት። እና በዚህ አይነት በጣም ዴሊኬት በሆነ ጉዳይ ውስጥ የኃይል አሰላለፍ ነው የሚያመጣው እና ፍራቻ ጥንቃቄ የተሞላበት አካሄድ ነው። በግሌ እና እንግዲህ የዓለም ፖለቲክስ በጣም እየተወሳሰበ ያለው እና አገሮች እየተጠባበቁ ነው ማን ምን አይነት አቋም ወስዳል፣ ምን ያስከትላል የምሉት ነገሮች ስላሉ ይመስለኛል። በግሌ
አቋምን ሳይገልጹ ዝም ብሎ መቀጠሉ ምን ያክል ያስኬዳል? ሌላ መዘዝ ይዞ ሊመጣ አይችልም? እንደው እንደ ፖለቲካ ባለሙያ ይህን እንዴት ያዩታል?
የኃይል አሰላለፍ ነው ማለት አሁን አሜሪካ ያነች ስትጠቃ ቢ ዊዛ ሶራገንስታ ስለአሉት እና
አሜሪካ በ9/11 ጥቃት ጊዜ ማለት ነው
ያለን ልክ ቡሽ እኮ ወይ ከኛ ጋር ሆኑ ወይ ከጠላት ጋር ሆኑ ነው ያለው። ምርጫ የለውም እንግዲህ አሜሪካ ከእሷ ጋር ለተሰለፉት ወታደራዊ ድጋፍ ሌሎችንም እንደዚሁ ዲፕሎማቲክ ማቴሪያል ሰፖርት አርጋ ነበርና አሁን ያለው ሁኔታ እንግዲህ እስራኤል እንደ አሜሪካ አያል መንግስት አይደለችም፣ ሪጂናል ፓወር ናት። አንደኛ አረብ ሊግ ከአፍሪካ ህብረት ጋር ትራዲሽናል ናን አላይንድ የሆኑ ሀገር ሶስተኛ ዓለም ሀገራት ስለሆኑ በሚወስዱ ተቋም ላይ በጣም ጥንቃቄ በተሞላበት መንገድ የሚሄዱ ይመስለኛል። አውሮፓ ሀገራትን መጀመሪያ ዲናውንስ ያደረጉት በአሁኑ ሰዓት የተለሳለፈ ባህሪ ያሳዩን አሉት እና ትሊያውን ጋዛ ላይ እየደረሰ ካለ ሁኔታ አንጻር የበለሳለስ ዓለም አቀፍ ህግ መጠበቅ አለበት ወደምን አይነት ነገር ነው የኃይል አሰላለፉ ከብድ ነገር ነው። ምክንያቱም ከአሁን በኋላ የምከተለው ምንድን ነው የምለው ብዙ ሀገሮች በጉጉትና ጥንቃቄ በተሞላበት መልክ ነው እየተመለከቱ ያሉት።
ሐማስ መስከረም 26 ማለዳ በእስራኤል በፈጸመው ድንገተኛ ጥቃት 1400 ሰዎች ሲገደሉ ይህን ተከትሎ እስራኤል በጋዛ መጠነ ሰፊ ጥቃት እየፈጸመች ነው። በዚህም ቢያንስ 3700 ሰዎች መገደላቸው ተነግሯል። እስራኤል በሰሜን ጋዛ የሚገኙ 1.1 ሚሊዮን የሚሆኑ ሰዎች ወደ ደቡባዊው የጋዛ ክፍል እንዲዛወሩ ካሳሰበች በኋላ በመቶ ሺዎች የሚቆጠሩ መዛወራቸውም ታውቋል። ይህም በከበባ ውስጥ በሚገኘው ጋዛ ያለውን ቀውስ እያባባሰ መሆኑን የተባበሩት መንግስታት አስታውቋል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በግብጽ በኩል ወደ ጋዛ ሰብአዊ እርዳታ እንዲገባ እስራኤል መስማማቷን ቢገልጹም እርዳታ የጫኑ በመቶዎች የሚቆጠሩ ተሽከርካሪዎች በድንበር ላይ ቆመው የይለፍ ፈቃድ እየጠበቁ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት መሰናዷችንን ነው። ስርጭታችን ይቀጥላል። የትንታኔው መጽሔት እናልፋለን። የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን በትላንቱ የመካከለኛ ምስራቅ ጉዟቸው ከወጠኗቸው ግቦች አንዱ በጋዛ ሰርጥ ላለው ሰብአዊ ቀውስ እልባት ማፈላለግ ነው። ባይደን ትላንት እስራኤልን የጎበኙት ጋዛ ለ500 ሰዎች እልቂት ምክንያት በሆነው የአንድ ሆስፒታል ላይ ፍንዳታ እየታመሰች ባለችበት ሁኔታ ውስጥ ነው። ሊንዳ ግሪስቲን ከኢየሩሳሌም ያጠናቀረችውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
የዩናይትድ ስቴትስ ፕሬዝዳንት ባይደን ለአይሁዳዊቱ አገርና መሪዎች ያላቸውን ድጋፍ ለማሳየት ወደ አካባቢው ያደረጉትን ጉዞ በታላቅ ሁኔታ መቀበሏን ይፋ አድርጋለች። ባይደን ከእስራኤል ባለስልጣናት ጋር ተገናኝተው ከተነጋገሩም በኋላ ከሐማስ ጥቃት ከተረፉ ወገኖችና ከአደጋ ጊዜ ሰራተኞች ጋር ቆይታ አድርገዋል። ባይደን እስራኤል ከመግባታቸው ጥቂት ሰዓታት ቀደም ብሎ ነው በብዙ መቶዎች የሚቆጠሩ ፍልስጤማውያን የተገደሉበት ሚሳኤል ማዕከላዊ ጋዛ የሚገኘውን የአል አህሊ ሆስፒታል የመታው። የሐማስ ባለስልጣናት እስራኤልን ሲወነጅሉ በሺዎች የሚቆጠሩ ፍልስጤማውያን በዌስት ባንክ ለተቃውሞ አደባባይ ወጥተዋል። አንዳንዶችም ፍልስጤም የጸጥታ ኃይሎች ባስለቃሽ ጭስ ሊበትኗቸው በመወከሩበት ወቅት ድንጋይ ሲወረውሩ ታይተዋል። የእስራኤል መከላከያ ኃይል ቃል አቀባይ ዳንኤል ሃጋሪ ሲናገሩም በጉዳዩ አገራቸው እንደሌለችበት ገልጸው ለሐላፊነቱም ታጣቂዎችን ተጠያቂ አድርገዋል።
The explosion of the Ahli al-Mahdani Hospital in Gaza.
በጋዛ አልአህሊ ማማዲኒ ሆስፒታል ላይ የደረሰው ፍንዳታ እስላማዊ ጂሃድ ሊያስወነጭፍ የሞከረው ሚሳኤል በአግባቡ ሳይተኮስ በመቅረቱ የተከሰተ ነው።
ይህ በእንዲህ እንዳለም ካሁን ቀደም ታይቶ የማያውቅ የተባለውን ድጋፋቸውን ለእስራኤል ለመስጠት ቃል የገቡት ፕሬዝዳንት ባይደን በአንጻሩም በጋዛ እየተባባሰ በመጣው የሰብአዊ ቀውስ ያደረባቸውን ስጋት ገልጠዋል። በሌላ በኩል እስራኤል ሐማስ ቁጥራቸው 200 የሚደርሱ እስራኤላውያንን አግቶ የሚገኝባት ጋዛ የምታገኘውን የኤሌክትሪክ የነዳጅና የምግብ አቅርቦቶች እንዲቋረጥ አድርጋለች። 2.2 ሚሊዮን ለሚጠጋው የጋዛ ነዋሪ የታለመ ዓለም አቀፍ ርዳታ የጫኑ ተሽከርካሪዎች ግብጽን በሚያዋስነውና ጦርነቱ ከተጀመረበት ጊዜ አንስቶም ተዘግቶ በቆየው የራፋ መተላለፊያ ለመግባት ተሰልፈው በመጠባበቅ ላይ ናቸው። ባይደን ከባለስልጣናቱ ጋር ባደረጉት ቆይታም ከግብጽ ወደ ጋዛ እርዳታ እንዲገባ እስራኤል እንድትስማማ ማድረግ ችለዋል። ሆኖም የእስራኤል ታጋቾች እስኪፈቱ ድረስ እስራኤል ከግዛቷ ወደ ጋዛ እርዳታ እንዲተላለፍ ግን የማትፈቅድም ሆኗን የእስራኤል ጠቅላይ ሚኒስትር ጽህፈት ቤት አመልክቷል።
What is needed in Gaza now is an immediate access. This corridor at Rafah needs to be opened.
አሁን በጋዛ የሚያስፈልገው አፋጣኝ እርዳታ የሚደርስበት መንገድ ማሳካት ነው። በራፋ ያለው መተላለፊያ በተቻለ ፍጥነት መከፈት አለበት። ከፍተኛ የነዳጅ፣ የውሃ፣ የምግብና የመድኃኒት እንዲሁም የሕክምና አቅርቦቶች ፍላጎት አለ። የእርዳታ ቁሳቁሶቹ ዝግጁ ሆነው ድንበር ላይ የሚደርሱበት መንገድ ለማመቻቸት በመጠባበቅ ላይ ናቸው።
በሌላ በኩል ቁጥራቸው 1 ሚሊዮን የሚበልጡ ፍልስጤማውያን ለደህንነታቸው ሲሉ ሰሜናዊ ጋዛን ለቀው ወደ ደቡብ እንዲሄዱ እስራኤል አዛለች። ጋዛ ውስጥ በሚንቀሳቀሰው የብሪታንያው የበጎ አድራጎት ድርጅት ኦክስፋም የሚሰሩት ፊዳ አልአራጅን ጨምሮ እስካሁን ቁጥሩ ግማሽ ሚሊዮን የሚጠጋዝ ይህን ማሳካቱም ተመልክቷል። ባለቤታቸውን አምስቱ ልጆቻቸውንና የባለቤታቸውን እናት ጨምሮ ጦርነቱ ከተጀመረበት ጊዜ አንስቶ ለሶስት ጊዜያት ወደ ተለያዩ አካባቢዎች ለማዛወር መገደዳቸውንና አሁንም ግብጽን ከሚያዋስነው ድንበር አቅራቢያ ራፋ አካባቢ እንደሚገኙ ይናገራሉ።
We are seeking a safer place because of the children mainly and because of my mother-in-law.
በዋናነት በተለይም በህፃናቱና በባለቤቴ እናት የተነሳ ከለላ ፍለጋ ላይ እንገኛለን። የባለቤቴ እናት በደንብ መራመድና መሮጥ አይችልም። እናም ከአደጋ ለመዳን የምንችልበት መንገድ እየፈለግን ነው። ከአደጋ መዳን ብሎ ነገር በአሁን ወቅት በመላው ጋዛ ሰርጥ መኖሩን ብጠራጠርም።
ጦርነቱ ከተጀመረበት ጊዜ አንስቶም ከ3000 በላይ ሰዎች መገደላቸውን የፍልስጤም ጤና ጥበቃ ባለስልጣን መስሪያ ቤትና ጋዛ የሚገኘው የዓለም ጤና ድርጅት ጽህፈት ቤት አስታውቀዋል። ከነኚህ መካከል 1500 የሚሆኑት ሴቶችና ህጻናት መሆናቸው ተመልክቷል። በሆስፒታሉ ላይ የደረሰውን ፍንዳታ ተከትሎም የሟቾችና የቆሰሉ ሰዎች ቁጥር በከፍተኛ ሁኔታ ጨምሯል።
My cousin, his family was bombed in their house.
የአክስቴ ልጅ ቤተሰቡ በሙሉ ከመኖሪያ ቤት ውስጥ ሳለ በቦምብ በመመታቱ ወላጅ እናቱ፣ ባለቤቱና አምስት ልጆቹ እንዳሉ ተፈጁበት። ይህ የሆነው ጦርነቱ በተጀመረ 3ኛው ቀን በደረሰ የአየር ድብደባ ነው። ልጆቹ ትልቁ የ13 አመት ሲሆን ታናሽየው ደግሞ የ2 አመት ጨቅላ ነው። አካላቸው በቦምቡ ተበታተነ። የሚቀበር እንኳን የሰውነት ክፍል አልነበረም።
ግጭቱ እየተባባሰ በመምጣቱና የእስራኤል የግረኛ ጦር ዘመቻውን ይጀምራል እየተባለ ባለበት ሳቸውንና ቤተሰባቸውን ጨምሮ በጋዛ የሚገኙ ፍልስጤማውያን ህይወት ይበልጥ ለከፋ ሁኔታ ይዳረጋል የሚል ስጋት እንዳላቸው አላራጅ ተናግረዋል።
አድማጭ ተመልካቾቻችን ዝግጅታችን ይቀጥላል። አሁን ደግሞ መናልፈው ሀብታም ሲዩም በዚህ በዩናይትድ ስቴትስ አፕዴት ሆኖ ቆሉ ርዕሰ ጉዳዮች መካከል አንድ ሁለቱን ወደሚያጋራበት መሰናዶ ነው። ሀብታም ሲዩም በአሁኑ ሰዓት ከአሜሪካ የህግ መወሰኛ ምክር ቤት ኮንግረስ ህንጻ እጅግም ሳይርቅ ይገኛል። ጤና ይስጥልኝ ሀብታሙ፣ እንዴት ዋልክ?
እንደምንሻለን።
እንግዲህ ሀብታሙ በትላንትናው ዕለት በምክር ቤት ውስጥ ተደርገው የነበሩ የተቃውሞ ሰልፎች ነበሩ። እስቲ ምን አይነት ይዘት ነበራቸው ስለነሱ ብታጋራን?
እደም ትክክል ነሽ። በትናንትናው ዕለት አይሁዳውያን አሜሪካውያን በአሜሪካ የህግ መወሰኛ ምክር ቤት ወይንም ኮንግረስ ቅጥር ውስጥ በመግባት የተቃውሞ ድምጻቸውን አሰምተዋል። የተቃውሞ ድምጻቸውን ያሰሙበት ዋነኛ ምክንያት ደግሞ በሐማስና በእስራኤል መካከል በቀጠለው ጦርነት ውስጥ በሰላማዊ ሰዎች ላይ እየደረሱ ያሉ ጥፋቶችን ለመቃወምና የዩናይትድ ስቴትስ መንግስት በአሁኑ ጊዜ የተኩስ አቁም ስምምነት ይደረስ ዘንድ የራሱን ጫና የራሱን ውሳኔ ያስተላልፍ ዘንድ ለመጠየቅ ነበረ። ወደ 500 የሚጠጉ ተቃዋሚ ሰልፈኞች ነበሩ በትናንትናው ሰልፍ ላይ ተሳታፊ የነበሩት። ነገር ግን እነዚህ ሰልፈኞች ለመሰለፊያ ቦታ ከተፈቀደው ቅጽር በማለፍ በውስጥ እልፍኝ ወይንም ደግሞ በዚያ ሀገር አነጋገር ሮታንዳ ውስጥ ገብተው ተቃውሟቸውን ሲያሰሙ በመገኘታቸው ከ500ዎቹ መካከል ወደ 300 የሚጠጉት ያክል በቁጥጥር ስር እንደዋሉ የካፒታል ፖሊስ ይፋ አድርጓል። ካፒታል ፖሊስ በተፈቀደ ቦታ የተቃውሞ ሰልፋቸውን ያሰሙ ሰዎች ስፍራውን እንዲለቁ በተደጋጋሚ ቢጠይቅም አሁንታዊ መልስ ባለማግኘቱ ምክንያት እነዚህን ሰዎች በቁጥጥር ስር እንደዋለ ተናግረዋል። ሰልፈኞቹ ቀደም ብዬ ከገለጽኳቸው ሐሳቦች በተጨማሪ በእኛ ስም በጋዛ የሚደረግን ጥፋት እንቃወማለን የሚል ይዘት ያላቸውን የተቃውሞ ድምጾች አሰምተዋል። ትናንት ላይ የነበረው የተቃውሞ ሰልፍና ዋና ዋና ነጥቦች ይህን ይመስላሉ። ኤደን
አብታሙ፣ እንግዲህ ባንተ ሐሳብ ላይ ለማከል ያህል በዚህ በዩናይትድ ስቴትስ የሚገኙ አንዳንድ ሴኔተሮችና የምክር ቤት አባሎች ፕሬዚዳንት ባይደን ይሄን ነገር እንደሚቃወሙ ወይም ደግሞ ጥቃቱ የደረሰው በሌላኛው አካል ነው ብለው ቢናገሩም እስካሁን ድረስ ግን በሐማስ ወይም ደግሞ በፍልስጤም ላይ የተከሰተው ነገር የእስራኤል ጥፋት ነው ብለው እንደሚያምኑ በኤክስ በተሰኘው ቀድሞ ትዊተር በሚሰኘው ድረገጽ ላይ ሲናገሩ ተስተውሏል። እስቲ እንግዲህ ወደ ሌላ ጉዳይ ደግሞ እንለፍ። እስከ ዛሬ ድረስ ምክር ቤቱ አፈ ጉባኤ አላገኘም እና የአፈ ጉባኤውን ስፍራ ለመምላት የሚደረገው ጥረት ምን ላይ እንደደረሰ የሚታወቁ ነገሮች ካሉ ብትነግረን። ለአድማጮቻችን ለማስታወስ ያክል የዚህ የዩናይትድ ስቴትስ የምክር ቤቱ አፈ ጉባኤ ከአፈ ጉባኤ አልባ የሆነበትን ምክንያትም ጨምረህ ብታስረዳን።
የአሜሪካ ህግ መወሰኛ ምክር ቤት አፈጉባኤ አልባ ከሆነ ዛሬ 15ኛ ቀኑን ከ20 ሰዓት ሞልቶታል ወይ ደፍኖታል ማለት ይቻላል። ይሄውነበት ዋንኛ ምክንያት ደግሞ አፈጉባኤውን የመረጣቸው የሪፐብሊካን ፓርቲ በራሱ ተነሳሽነት የሚፈልግባቸውን ኃላፊነት እየተወጡ አይደለም በሚል አፈጉባኤውን ከስልጣን ስላስወገደ ነው። እንግዲህ የቀድሞው አፈጉባኤ ያስወረዳቸው ከ15 ቀናት በኋላ ነበረ። ኬቪን ማካርቲ ይባላሉ። የእሳቸውን ቦታ እንዲሞሉ ወይንም ደግሞ እንዲይዙ በእጩነት የቀረቡ ሌላ ጂም ጆርደን የተባሉ ከኦሃዮ ግዛት የመጡ የህዝብ ተወካይ አሉ። እሳቸውን ላይ ድምጽ እየተሰጠ ነበረ። እሳቸው ይሄንን ኃላፊነት ለመያዝ ታዲያ ማግኘት የሚጠበቅባቸው የደጋፊዎች ቁጥር አለ፣ 218 ያክል። እስካሁን ድረስ በተደረጉት ሁለት ስብሰባዎችና ሁለት የምርጫ ሂደቶች ግን ማግኘት የቻሉት በመጀመሪያው 200፣ በሁለተኛው ደግሞ ጭራሹኑ ከ200 ወርዶ 199 በመሆኑ የአፈጉባኤነቱን ኃላፊነት ለመረከብ አልቻሉም። ስለዚህ አስፈላጊው የ218 ድምጽ እስኪገኝ ድረስ ተደጋጋሚ ምርጫ ይደረጋል። ምርጫው በስኬት እስካልተጠናቀቀ ድረስ ለብዙ ጊዜያትም ሊፈጅ ይችላል። የአሜሪካ የህግ መወሰኛ ምክር ቤት አፈጉባኤ አይኖረውም ማለት ነው። በዚህ ምክንያት ነው ከጥቂት ቀናት በኋላ ሌላ ዙር የምርጫ አሰጣጥ ሂደት ይቀጥላል ተብሎ ይጠበቃል።
እንግዲህ ይሄ ጉዳይ እየተራዘመ በሄደ ቁጥር የሚያስከትላቸው የራሱ የሆነ ክፍተቶችና ጉዳቶች ይኖሩታል። እየተከታተልን ለአድማጭ ተመልካቾቻችን የምናደርስ ይሆናል። እስከዛው ድረስ እንግዲህ ሀብታሙ፣ ስለነበረን ቆይታ አመሰግናለሁ።
እኔም አመሰግናለሁ። ይደን መልካም ምሽት።
የተከበራችሁ አድማጭ ተመልካቾቻችን እንግዲህ ወደ ተከታይ ዘገባ እንሻገራለን። በጦርነቱ የተጎዱ ዩክሬናውያን ቤተሰቦች አገግመው ወደ ሀገራቸው እየተመለሱ ነው። በቀጠለው የሩሲያ የዩክሬን ጦርነት ክፉኛ በመጎዳት በውጭ ሀገር የሕክምና እርዳታ ያገኙ ዩክሬናውያን ወደ ሀገራቸው መመለስ ይዘዋል። ያና ስቴፓንኮ እና እናቷ ከአንድ ዓመት የሕክምና ክትትል ከጉዳታቸው እንዲያገግሙ ከተደረጉ በኋላ ሊቪቭ ተመልሰው መኖር ጀምረዋል። ኦሜላንድ ኦስቻክለድያክ የላከውን ዘገባ አሉላ ከበደ እንደሚከተል ያቀርበዋል።
ሊቪቭ ዩክሬን ውስጥ ለምትኖረው የ12 ዓመቷ ታዳጊ ያና ስቴፓኔንኮ የዛሬው የትምህርት መርሃ ግብር የለመደችው አይነት ነው። አልጀብራ፣ ጂኦሜትሪና የዓለም ስነ ጽሑፍ ትምህርት ክፍለ ጊዜያት ናቸው በተከታታይ የሚመጡት። የተለወጠ ነገር ቢኖር ታዲያ በመልካም ዜናነት የምታየው ባለፈው አመት ያሳለፈችውን የመሰለ በጭንቀት የተመላ ርብሽ ያለ ሁኔታ በፎይታ ስሜት መተካቱ ነው። ሩሲያ ባስወነጨፈችው ሚሳኤል ጥቃት ሁለት እግሮቿን ያጣችው ያና ወደ ዩናይትድ ስቴትስ ተወስዳ ሕክምና ከተደረገላት በኋላ ዳግም ቆማ መራመድ ችላለች።
She initially held onto her wheelchair, then used the.
መጀመሪያ ላይ በተሽከርካሪ ወንበሯ አማካኝነት ነበር የምትንቀሳቀሰው። ከዚያም መርኩዝ ቢጤ ተጠቀመች። በመጨረሻም ሚዛኗን መጠበቅ እንደቻለች ያለ ድጋፍ መራመድ ቀስ በቀስ ተማረች።
I was really nervous because I was like
ባለፈው አመት አብዛኛውን ጊዜ አሳልፌ ነበረው ታኝቼ ስለነበር ብርቱ ስጋት አድሮብኝ ነበር። በቅጡ መቀመጥ እንኳን ይከብደኝ ነበር። አንድ ቀን ፒተርን አነጋገርኩት። እርሱም ያለምንም ድጋፍ ተነስቼ እንደምቆምና መልሼ መራመድ እንደምችልም ነገረኝ።
ያና ፒተር ስትል በስም ጠርታ ያወሳችው ሳንዲያጎ ካሊፎርኒያ ውስጥ የሚገኘውን የሰው ሰራሽ አካላት ሕክምና ክሊኒክ የሚመራውን ፒተር ሃሽን ነው። ፒተርና ቡድኑ ታዳጊዋን ያናንና የግራ እግሯን ያጣችውን ወላጅ እናቷን ናታሊያ ስቴፓኒንኮን አክመዋል። ሁለቱ እናትና ልጅ አንድ ላይ ሆነው ዳግም ቆሙ መራመድን ተማሩ።
When you've been in a wheelchair for more than 3 months and you finally stand up.
ከሶስት ወር በላይ በዊልቸር የተረዳህ ስትንቀሳቀስ ቆይተህ ተነስተህ በመትቆምበት ጊዜ በሁለት እግሮች ትራመድ የነበረበትን ጊዜ ታስታውሳለህ። ምን ያህል ቀላል እንደነበር ሁሉ ትዝ ይልሃል። እናም አሁን ልክ እንደ ትንሽ ልጅ ዳግም ቆሞ ለመሄድ የመጀመሪያውን እርምጃ ለመራመድ እንደምንም እግርህን ታነሳለህ። በጣም ከባድ ነበር።
ሩሲያ ዩክሬንን በወረረችበት ወቅት የስቴፓኒንኮ ቤተሰብ በዩክሬኗ ኒውዮርክ ነበር የሚኖሩት። እንደ አውሮፓውያን የዘመን አቆጣጠር ሚያዝያ 8 2022 ጦርነቱን በመሸሽ ከካራማቶርስክ ባቡር ጣቢያ የሚሳፈሩበትን ባቡር በመጠባበቅ ላይ ነበሩ። የሩሲያ ሚሳኤል ጣቢያውን መጥቶ 52 ጎልማሶችንና 7 ልጆችን በገደለበት ወቅት በስፔናዊው የፎቶግራፍ ባለሙያ ኤሚሊዮ ሞሬናቲ የተነሳው የያና ፎቶግራፍም የጦርነቱ ገጽታ ማሳያ ምስል ሆነ።
ዶክተር ዲሚትሮ እቅፍ አድርጎ ተሸክሞ ወሰደኝ። ይህም የሆነው እግሬ ላይ ያለውን የቁስል ማከሚያ ጨርቅ ተለወጠልኝ በኋላ ነው።
ያናና እናቷ ናታሊያ ዩናይትድ ስቴትስ ውስጥ የሕክምና ክትትል በማድረግና በማገገም ላይ በነበሩበት ወቅት ከሳንዲየጎ ወጣ ብላ በምትገኝ ኢንሰንዲስ በተባለች አነስተኛ ከተማ ውስጥ ይኖሩ ነበር። እዚያም ነው እንግዲህ ያና እንደገና ብስክሌት መንዳት መማር የጀመረችው።
ያኔ
ለመጀመሪያ ጊዜ ብስክሌት ላይ መውጣት እንደቻለች በእጅጉ ነው የተደሰትኩ። በጣም ነው የኮራውባት። ተስፋ አልቆረጠችም። እንደምታሳካው ታውቅ ነበር። በጣም ጠንካራ ልጅ ናት።
Peter made me special running prosthetic.
ፒተር አሜሪካ ውስጥ ልዩ መሮጫ ሰራልኝ። አሁን በደንብ መራመድ እችላለሁ እናም በመጠኑም መሮጥ እችላለሁ።
ያና ወደ ዩክሬን ከተመለሰች በኋላም ሊቪቭ ውስጥ ለበጎ አድራጎት ድርጅት መርጃ በተዘጋጀ የ70 ሜትር ሩጫ ላይ ተሳትፋለች። ያልተሰበረው ለተባለው የመልሶ ማቋቋሚያ ማዕከል የበጎ ፍቃድ አምባሳደር በመሆንም ለሕክምና ቁሳቁሶች መግዣ የሚውል ገንዘብ ለማሰባሰብ በሚደረጉ ጥረቶች በመሳተፍ ታግዛለች። ጦርነቱ ከተጀመረበት ጊዜ አንስቶም ሐኪሞች በአገር ውስጥ ቀደም ሲል ያልነበራቸውን የሰው ሰራሽ አካል መስፊያ ቴክኖሎጂ በመጠቀም ካሁን ቀደም ማድረግ ያልቻሉትን በተለይ ጉዳት የደረሰባቸውን ሕፃናት መርዳት ተምረዋል። በዚህ መሰሉ ቴክኖሎጂም በዩናይትድ ስቴትስ የታከመችው ያና የአካል ጉዳት ከደረሰም በኋላ መልሶ መቋቋም እንደሚቻል ማሳያ ግልጽ ምሳሌ ነች።
የኬንያ ስታቲስቲክስ ቢሮ እንዳስታወቀው ቻይና ከ20 በመቶ በላይ የሚሆነውን የገቢ ንግድ ወደ ሀገሪቱ በማስገባት ብቸኛዋ ቀዳሚ ሀገር ነች። ብዙ የሀገር ውስጥ አምራቾች ከቻይና ወደ ሀገር ውስጥ የሚገቡ ምርቶች ዋነኛ ገቢያቸውን እየጎዳባቸው መሆኑንም ይናገራሉ። ጁማ መጃንጋ ከኬንያ ያደረሰን ዘገባ ደረጀ ደስታ እንደሚከተል ያቀርባል።
በናይሮቢ የሚገኘው የካሙኩንጂ ገበያ ከቻይና በገቡ ሸቀጦች የተሞላ ነው። ክሪስቲን ኒጀሪ እዚያ ገበያ ውስጥ ነጋዴ ሲሆኑ የናይሮቢ አስመጪ ነጋዴዎች ማህበር ባለስልጣን ናቸው። የቻይና ምርቶች በጣም የሚንቀሳቀሱት ዋጋቸው ዝቅተኛ በመሆናቸው ነው ይላሉ።
ከቻይና የመጡትንና የሀገር ውስጥ ምርቶችን ዋጋ ስታወዳድሩ ከቻይና ወደ ሀገር ውስጥ የሚገቡት ምርቶች ርካሽ ናቸው። ስለዚህ እኔ እንደ ነጋዴ ሸጪ የተወሰነ ትርፍ ማግኘት እንድችል ርካሽ ዋጋ ያለው የት ነው ብዬ ነው መፈልገው።
ሙሴ ዋቺራ የኒጀሪ ደንበኛ ናቸው። ኒጀሪ የተናገሩትን ያረጋግጣሉ።
የኬንያ ምርቶች ለኛ እጅግ ውድ ናቸው። አንዳንድ ጊዜ አማራጭ ከሌለን ገዛቸዋለን። ነገር ግን በጣም ውድ ነው። የቻይናን ምርቶች እንመርጣለን።
በዚህ አመት መግቢያ ላይ ትናንሽ ነጋዴዎች ከቻይና የሚመጡ ቃዎችን ከሚያስመጡ ተፈካካሪዎቻቸው ጋር ፍታዊ ያልሆነ ውድድር መኖሩን በመግለጽ ተቃውሞአቸውን በሰላማዊ ሰልፍ አሰምተዋል። ኒጀሪ የቻይና ነጋዴዎች ወደነሱ ገበያ ወርደው እየገቡ መሆኑን ይናገራሉ።
አምራቾቹ ከቻይና መጥተው ምርቶቻቸውን እዚህ ኬንያ ውስጥ መሸጥ ከጀመሩ እኛ ኬንያውያን ነጋዴዎች ከገበያው ተገፍተን እንወጣለን ማለት ነው።
ከኬንያ የገቢ ምርቶች 20.5% ድርሻ ያላት ቻይና ብቸኛዋ ግንባር ቀደም ሆና መቀጠሏ የሀገሪቷ ስታቲስቲክስ ቢሮ አመልክቷል። የኬንያ አምራቾች እንደሚናገሩት ከፍተኛ መጠን ያላቸው ከውጭ የሚገቡ ምርቶች የሀገር ውስጥ ኢንዱስትሪዎችን ያፈኑ ነው። መንግስት የማምረት ወጪን ለመቀነስ የግብር ቅነሳን ጨምሮ ንግዶቻቸውን የሚጠብቅ እርምጃዎችን እንዲወስድ ይፈልጋሉ። አንቶኒ ሙዋንጊ የኬንያ አምራቾች ማህበር ዋና ስራ አስፈጻሚ ናቸው።
You have so many agencies, regulatory agencies and government agencies that are in
እኛ በመናደርገው ነገር ውስጥ አልቃ የሚገቡ ብዙ ተቆጣጣሪ ኤጀንሲዎችና የመንግስት ተቋማት አሉ። በመካከላቸው ቅንጅት ያለ መሆኑን እንዴት ማረጋገጥ እንችላለን? መደራረብ አለመኖሩን የምናረጋግጠው እንዴት ነው? ፓርላማውና እየወጡ ያሉ ህጎች፣ እየወጡ ያሉ ፖሊሲዎች ምርትን ለማሳደግ እንጂ ወደ ሀገር የሚገቡ የገቢ ምርቶችንና ፍጆታዎችን ለማበረታታት አለመሆኑን እንዴት ማረጋገጥ እንችላለን?
በኬንያ ገበያ መናኛና ርካሽ በሆኑ የቻይና ምርቶች ጥራት ላይ ብዙ ጥያቄዎች ሲነሱ ቆይተዋል። ምንም እንኳ በአሁኑ ጊዜ ርካሽና መናኛ የቻይና ምርቶች ተትረፍርፈው ቢገኙም በሚቀጥሉት 25 ዓመታት አፍሪካ በሁሉም አይነት የማኒፋክቸሪንግ ምርቶች ግንባር ቀደም ትሆናለች ይላሉ ሙዋንጊ።
Africa will have the largest workforce. Africa is on the top.
አፍሪካ ትልቁ የሰው ኃይል ይኖራታል። አፍሪካ በሐሩር ክልል ውስጥ ናት። ስለዚህ የፀሐይ ኃይል ለማግኘት እድል አለን። አፍሪካ እንደ ወንዝ ያሉ የታዳሽ ኃይል ምንጮችም አሏት። ወደ ኮንጎ ወንዝና ሌሎች የመሳሰሉ ዘንድ ብትሄዱ እነዚህ ይገኛሉ። አፍሪካ 50% የሚታረስ መሬትም ይኖራታል። ስለዚህ መጪው ወደፊት አፍሪካ ውስጥ ነው።
ይሁን እንጂ ግን ሙዋንጊ የአፍሪካ ሀገራት እንደ ቻይና ካሉ ዓለም አቀፍ ግዙፍ ኩባንያዎች ጋር ለመወዳደርና የዓለም አምራቾች ወይም ማኒፋክቸሪንግ ማዕከል እንዲሆኑ የማምረቻ ቦታቸውን ማዘመንና ማሻሻል ይኖርባቸዋል ይላሉ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን የሐሙስ ምሽት መሰናዷችንን ነው። የመጀመሪያው ምዕራፋችንን አጠናቀናል። ወደ ሁለተኛው ምዕራፍ እንሻገራለን። ቻይና 3 አህጉራትን በመሰረተ ልማት ለማስተሳሰር የወጠነችው የመቀነትና መንገድ መገናኛ ተነሳሽነት Belt and Road Initiative 10ኛ ዓመቱን አስቆጥሯል። ፕሮጀክቱን አስመልክቶ የሀገራት መሪዎች ፎረም በቤጂንግ ሲካሄድ ባለፉት 10 ዓመታት ሀገራት ተነሳሽነቱን መሰረት አድርጎ ያገኙት የፋይናንስ ብድር በእርግጥ እድል ነው ወይስ ዕዳ የሚለው ጉዳይ ትኩረትን ስቧል። የአሜሪካ ድምጽም የፕሮጀክቱ ተነሳሽነት ለኢትዮጵያ ምን አመጣላት በረከት ወይስ ማዕትን በሚል ከጉዳዩ ጋራ በተያያዘ ጥናት ያደረጉ ባለሙያና ምሁራን አነጋግሯል። አስማማው አየነው እንደሚከተለው አሰናድቷል።
የመቀነትና መንገድ ማገናኛ ተነሳሽነት ወይም Belt and Road Initiative ቻይና ከ10 ዓመት በፊት ዓለም አቀፋዊ ተጽዕኖን ለማግዘፍ በማለም 3 አህጉራትን በመሰረተ ልማት ለማስተሳሰር የወጠነችው እጅግ ግዙፍ የትስስር ፕሮጀክት ነው። የፕሮጀክቱ ተነሳሽነት እንደ ኢትዮጵያ ላሉ ሀገራት የመሰረተ ልማት ጉድለቶቻቸውን ለማሟላት ብድር እንዲያገኙ እድል ያመቻቸ ነው። ታዲያ ከሰሞኑ የሀገራት መሪዎች የተሳተፉበት ፎረም በቤጂንግ ሲካሄድ ባለፉት 10 ዓመታት ሀገራት በኢኒሼቲቭ መነሻነት ያገኙት የፋይናንስ ብድር በእርግጥም እድልን ወይስ ስዳን ያመጣላቸው የሚለው ጉዳይ ትኩረትን ስቧል። የአዲስ አበባ ዩኒቨርሲቲ የኢኮኖሚክስ ትምህርት ክፍል መምህር የሆኑት ፕሮፌሰር አለማየሁ ገዳም ከሰሞኑ ለአሜሪካ ድምጽ ባልደረባ ኬኔዲ አባተ በተመሳሳይ ጉዳይ ላይ በሰጡት አስተያየት እንደ ኢትዮጵያ ያሉ ሀገራት ለመሰረተ ልማት ግንባታና ዝርጋታ የሚውሉ ብድሮችን ሲስማሙ በከፍተኛ ወለድ እንደሆነ ጠቅሰው አሁን ላይ ለከፍተኛ ዕዳ ተዳርገዋል ይላሉ።
ሲደራደሩ በደንብ ተደራድረዋል ወይ? ሲጀመር ወለዱ በመክፈያ ጊዜው ምን እንደዚህ በደንብ ተደራደሩ? የብዙ አፍሪካ ሀገራት በቃ ብሩ ተገኘ መውሰድ ነው። የኛም የበፊቱ ጠቅላይ ሚኒስትር ብሩ ተገኘ ከነጮቹ ጋር ሲጣላ ቻይኖቹ ሰጡት 2006 ላይ ከዛ ወደዛ ሄደ። አንድ እሱ ነው። ሁለተኛ ደግሞ ከተቀበልከው በኋላ በስነ ስርዓት ያንን ብር ተጠቅመበታል ወይ ለተባለው ፕሮጀክት ላይ ውሏል ወይስ ሲዘረፍ ነው የከረመ ወይስ የማያዋጣ ነገር ላይ ዝም ብሎ ነው ብሩ ሲጠፋ የከረመ? ብዙ ጥናት የኔ የሚያሳየው ኢትዮጵያ ላይ ሲዘረፍ ነው የከረመው የማያዋጣ ነገር ላይ ነው። በብዙ መጓተት ውስጥ ነው የገባው። ስለዚህ በመጓተቱ ምክንያት ገና ፍሬውን ሳታይ የመክፈያው ጊዜ ደረሰ።
በቤጂንጉ የመሪዎች ጉባኤ ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ተገለላ የቆየችው አፍሪካ አሁን የህዝቧንና የተፈጥሮ ሀብቷን እየተጠቀመች ስለመሆኗ ተናግረዋል። በዚህ የቻይና ተነሳሽነትም አፍሪካ ተጠቃሚ ሆናለች ሲሉም ፕሮጀክቱን አወድሰዋል። የኢንቨስትመንትና ፋይናንስ ባለሙያው አቶ አምደወርቅ ብርሃኑ ለመሰረተ ልማት የሚሆነው የፋይናንስ አማራጩ መገኘቱ ብቻውን ትልቅ እድል ነው ይላሉ። ይህን በብድር የተገኘውን ገንዘብ በተገቢ ሁኔታ መጠቀም ደግሞ የተበዳሪ ሀገራት ኃላፊነት ነው ሲሉ በኢኒሼቲቭ ላይ የሚቀርበውን ወቀሳ አጣጥለዋል።
እነዚህ ሀገራት ኢትዮጵያን ጨምሮ ይሄ የመሰረተ ልማት ክፍተቱ እንዳለ ነው። ያንን ለመዝጋት ከውስጥ ሊሰበሰብ የሚችል በግብር በሌላም የሚመነጨው ገንዘብ በሀገር ውስጥ ገንዘብ ነው የሚሆነው። መጠኑም በጣም ዝቅተኛ ነው የሚሆነው እና እነዚህን በጣም ለኢኮኖሚ አንቀሳቃሽ የሆኑ የመሰረተ ልማቶችን ለመገንባት ከየት ሊያመጡት ይችላሉ? እንደዚህ አይነት አማራጮች ከሌሉ ምን ሊሆን ይችላል? ከዛ ደግሞ ከዛ ጋር ተያይዞ ኢኮኖሚ ውስጥ በምን ያህል ይጎዳል እነዚህ መሰረተ ልማቶች ባለመገንባታቸው የሚለውን ስታስበው ይሄ የብድር ጫናው በአንጻራዊነት ቀሎ ይታያል። ከኔ እይታ ነው ምንግ በሚገኘው ብድር የሚገነቡ መሰረተ ልማቶች ትርፍ ማምጣት ካልቻሉ ብድሩን ለመክፈል አስቸጋሪ ያደርገዋል። ከዛ አንጻር ያየናቸው ክፍተቶች አሉ። ለምሳሌ ይሄ አዲስ ጅቡቲ የባቡር መስመርን ማየት ይቻላል። እሱ አሁን ከቤልት ኤንድ ሮድ ኢኒሽቲቭ ጋር በቀጥታ የተያያዘ እና ከዛ በቻይና መንግስት የገንዘብ ድጋፍ እና በቻይና ኮንትራክተር የተሰራ ነው እና ግን በበቂ መጠን የተጠቀምንበት ነው ወይ ሚለውን ስታይ ያው መስመሩም እስከ መጨረሻው ድረስ የጅቡቲ ፖርቱ ድረስ የተያያዘ አይደለም። በጣም ብዙ ከዛ ጋር የተያያዙ ምክንያቶች ሊኖሩ ይችላሉ። ግን ይሄ የሚፈለገውን አገልግሎት ሰጥቶ ገንዘብ እያስገኘ አይደለም። ያ ደግሞ የእኛን የብድር የመክፈል አቅም ይገዳደረዋል እና ከዛ አንጻር የሚገኙ ብድሮችን እና በተገቢ መልኩ መዋላቸውን ትርፍ ማስገኘታቸውን መረጋገጥ ያስፈልጋል።
ፕሮፌሰር አለማየሁ ገዳ ከጅምሩ በብድሩ የሚሰሩ ፕሮጀክቶች ላይ ስለሚኖረው የእውቀት ሽግግር ቀድሞ ስምምነት ሳይደረስበት ወደ ስራ መገባቱም አሁን ላይ ኢትዮጵያን ጨምሮ የአፍሪካ ሀገራትን አትራፊ እንዳይሆኑ እንዳደረጋቸው ያስረዳሉ።
እድሜ ልካችን ከነሱ ጋር ጥገኛ ነው የምንሆነው ወይስ በነዚህ ፕሮጀክቶች የቴክኖሎጂና የማኔጅመንት የአመራር ሽግግር ይደረጋል ወይ? እና ይህንስ ደግሞ ኔጎሽሽኑ ላይ መጀመሪያ ላይ ድርድሩ ላይ አስገብተሃል ነው አልገባም? ብዙ አፍሪካ ሀገር የእኛንም ሀገር ጨምሮ የምታየው ቴክኖሎጂ ትራንስፈር ማኔጀሪያል ትራንስፈር የሚባል ነገር የለም። ኦኬ፣ ይሄ ምን ማለት ነው? የመጨረሻው በጣም ቁልፍ ነው። ቴክኖሎጂና የማኔጅመንት ሽግግር ከሌለ እድሜ ልካችን እነሱ ላይ ጥገኛ ልንሆን ነው ማለት ነው። ቆንጆ ኤግዛምፕል የከተማውን ባቡር ውሰደው፣ የአዲስ አበባ ባቡር። የአዲስ አበባ ባቡርን ስትወስደው 100% በእነሱ ማኔጅመንት በእነሱ ስፔር ፓርት በእነሱ አመራር ላይ ዲፔንደንት ነው። ቴክኖሎጂ ሽግግር ያልኩ ማኔጅመንት ሽግግር የሚባል አልመጣም እዚህ ባቡር ላይ። አሁን ሄደ ብታየው በቃ ይወድቅ ትንሽ ነው የቀረው። ከ42 ባቡር 6 ነው ምናምን ነው የሚሄደው። ለመንቀሳቀስ ብቻ ለስፔር ፓርት ለትከልትሽት ገና 60 ሚሊዮን ዶላር ያስፈልገዋል። ሊቆም ትንሽ ነው የቀረው። ይሄ ቆንጆ ይቺ የባቡሯ የከተማ ባቡር ኤግዛምፕል ምን ታሳይናለች? የመደራደር ውድቀት፣ የማስፈጸም ውድቀት፣ የተዘረፈም ሊኖር ይችላል አናውቅም። እና ደግሞ የቴክኖሎጂ እና የማኔጅመንት ችግር ወድቀትን ያሳየናል። ስለዚህ እኔ ኢትዮጵያ ውስጥም በአጠቃላይ አፍሪካም ይሄ አሁን ያልኩ ሶስቱ ነገር እስካልተደረገ ድረስ መቀጠል አለም የነሱ ጂኦፖለቲካል ፍላጎት ማስፈጸሚያ እንሆናለን።
የምዕራቡ ዓለም የቻይና ተነሳሽነት አገሪቱ አፍሪካን ጨምሮ በተለያዩ የዓለም ክፍሎች ያላትን ተጽዕኖና ተግዳዳሪነት ለማሳደግ በማሰብ የተወጠነ ነው በሚል ያቀፉታል። በፕሮጀክቱ ላይ የሚሰነዘሩ ነቀፌታዎች ጸረ ቻይና አስተሳሰቦች እንደሆኑ በቤጂንግ የመሪዎች ጉባኤ መክፈቻ ላይ የገለጹት ፕሬዚዳንት ሺ ጂንፒንግ ይልቁንም ቻይና ራሷን ለዓለም በሯን የከፈተችበት ነው ሲሉም ተከላክለዋል። የኢንቨስትመንትና የፋይናንስ ባለሙያው አቶ አምዶርቅ ብርሃኑ ይህ ባለም አቀፍ ስርዓት ያለው የሀያላን ሀገራት መገዳደር የተለመደ እንደሆነ ገልጸው እንደ ኢትዮጵያ ያሉ ሀገራት ጥቅማቸው ላይ ብቻ ማተኮር አለባቸው ይላሉ።
ሁሉም ሀገራት ተጽዕኖ ማሳደር ይፈልጋሉ። አሜሪካኖቹም ቢሆኑ እንግሊዞቹም ቢሆኑ ሌሎቹም ቢሆኑ በተለያየ መንገድ ተጽዕኖአቸውን ለማስፋፋት የሚያደርጓቸው ነገሮች አሉ እና የቻይና መንግስትም ፍላጎት ከዛ የተለየ አርቂያ ላይ ነው። ቾታሪኩም አላቸው ይሄን ኢኒሼቲቭ ራሱ ቤልት ኤንድ ሮድ ኢኒሼቲቭ የቀረጹት ከዛ ከነበረው ታሪካቸው ጋር በማያያዝ ያ የዛን ጊዜ የነበራቸውን ታላቅነት የሚመልስ በዛውም ደግሞ ለዚህ በማቀፍ ለታቀፉ ሀገራት ደግሞ በንግድም ይሁን በኢንቨስትመንት ስስር የሚገኙ ጥቅሞችን ለማምጣት በሚል ነው ዲዛይን የተደረገው።
በቤጂንግ ከተካሄደው ዓለም አቀፍ የትብብር መድረክ ጎን ለጎን የመከሩት የቻይናና የኢትዮጵያ መሪዎችም ለማንኛውም አይነት ሁኔታ የታለመ ያሉትን ስትራቴጂያዊ አጋርነት ለመመስረት የሚያስችል የጋራ ስምምነት እንደተፈራረሙም ተነግሯል። ይህም ሀገራቱ ያላቸውን የረጅም ጊዜ ስትራቴጂያዊ አጋርነትን የሚያጠናክር አዲስ ጥረት ተደርጎ ተወስዷል። በተጨማሪም ቤጂንግ ከዋሽንግተን ጋር የያዘችው የጥቅምና የተጽዕኖ ፈጣሪነት ፉክክር ጎልቶ በሚታይበት በስትራቴጂያዊው የአፍሪካ ክፍል የምታደርገው ዲፕሎማሲያዊ ጥረት አካል ተደርጎም ተቆጥሯል። ከኢትዮጵያ ዋና ዋና በዳሪ ሀገራት አንዱ ቻይና በኢንቨስትመንት ረገድም በርካታ ባለሀብቶቿ በተለያዩ ዘርፎች ተሰማርተውም ይገኛሉ። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። በዋትስአፕ ቁጥራችን 2022513505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA
በኢትዮጵያ ስራ አጥነት እጅግ አሳሳቢ ብሔራዊ ችግር ከሆነበት ደረጃ ላይ እንደደረሰ የስራና ክህሎት ሚኒስቴር አስታወቀ። ሚኒስቴር ዴኤታው አቶ ንጉሱ ጥላሁን በአዲስ አበባ የተዘጋጀውን ሀገር አቀፍ የስራ አውደ ርዕይ ሲከፍቱ ባሰሙት ንግግር ስራ አጥነት የችግሮች ሁሉ አውራ እንደሆነ ገልጸው ሁሉም ባለድርሻ አካላት ለመፍትሄው እንዲተጉም ጠይቀዋል። ትላንት ረቡዕ የተከፈተው አውደ ርዕዩ ከ20,000 በላይ አዲስ ተመራቂ ስራ ፈላጊዎችና 200 ቀጣሪ ድርጅቶችንም ያገናኛል ተብሏል። ልዩ ልዩ አካላት በትብብር እንዳዘጋጁት የተነገረለት ይኸው ሀገር አቀፍ የስራ አውደ ርዕይ ለ6,000 አዲስ ተመራቂዎች የስራ ዕድል እንደሚፈጥርም ተመልክቷል። በዝግጅቱ የተሳተፈው ዳሽን ባንክ በሁለት ቀን የስራ አውደ ርዕይ 3,000 አዲስ ምሩቃንን እንደሚቀጥር አስታውቋል። አውደ ርዕዩ ተቀጣሪዎችና ቀጣሪዎችን በማገናኘት መልካም እድል እንደፈጠረ የሁነቱ ተሳታፊዎችና ስራ ፈላጊዎችም ተናግሯል። ገብረ ሚካኤል ገብረ መድህን ዝርዝር ዘገባ አለው።
ስራ አውደ ርዕይ ይሳተፋሉ ከተባሉት 20,000 አዳዲስ ተመራቂዎች አንዷ የሆነችው ቃል ኪዳን መላኩ ከጅማ ዩኒቨርሲቲ በዲግሪ መመረቋን ተናግራ ስራ ማግኘት ግን አስቸጋሪ መሆኑን ገልጻለች።
ዩኒቨርሲቲ ከአራት አመት እስከ ሰባት አመት ነው ተማሪ ተምሮ የሚወጣው። በዛ ላይ 12 አመት ተምረናል ኪጃል ይኑለው አመት ተምሮ የቤተሰብ ዲፔንደንት መሆን የሚፈልግ ተማሪ የለም። አሁን ላይ ያለው ሁኔታ ግን ሰው ካውቀቱና ከተማረው ትምርት ይልቅ ሰው የተጠየቀ ያለበት ሁኔታ ላይ ነን ማለት እምናቀው ሰው ካለ ጆይን ማድረግ እንችላለን እንጂ የኛ ለሊት ያጠናን ያመጣነው ውጤት አሁን ላይ በቃ ዩዝለስ እየሆነ ያለበት ሰዓት ላይ ነው ብዬ ነው የማስበው። ናሱ ነገር ቢስተካከል ይሄ ሁሉ ሰው ስራ አጥቷል ብዬ አላስብም።
የሥራና ክህሎት ሚኒስትር ዴኤታው አቶ ንጉሱ ጥላሁን በበኩላቸው የሥራ አጥነትን ችግር አሳሳቢነት እንዲህ በማለት ገልጸውታል።
ሥራ አጥነት በባህሪው ሌሎች ስር የሰደዱ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ችግሮችን የሚወልድ የችግሮች ሁሉ እናት መሆኑ ደግሞ እጅግ አሳሳቢ ብሔራዊ ችግር እንዲሆን አድርጎታል። ከቀዳሚ ሀገራዊ አጀንዳዎች መካከልም ግንባር ቀደሙ ተደርጎ ከችግሩ ለመውጣት ርብርብ እየተደረገ ያለውም ከዚህ የተነሳ ነው።
በኢትዮጵያ በየዓመቱ 2 ሚሊዮን ስራ ፈላጊዎች እንደሚፈጠሩ የተናገሩት ሚኒስትር ዴኤታው የኢትዮጵያ መንግስት እነዚህንና ቀድሞ የነበሩትን ስራ አጥቶች ከግምት በማስገባት በየዓመቱ 3 ሚሊዮን የስራ እድሎችን ለመፍጠር ማቀዱን አስታውቀዋል። ከአውደ ርዕዩ አዘጋጆች አንዱ የሆነው የአፍሪካ ጆብስ ኔትወርክ ዋና ስራ አስፈጻሚ አቶ የሱፍ ረጃ ዝግጅቱ በርካታ ተመራቂዎችን የሚቀጥሩ ድርጅቶች የተሳተፉበት እንደሆነ ገልጸዋል።
በዛሬው ዕለት ወደ 200 የሚጠጉ ኩባንያዎች 6000 የስራ እድል ይዘው ነው የመጡት። ለሚሳተፉ ወጣቶች በዚህ ሁለት ቀናት ውስጥ ከፍተኛ የሆነ የስራ እድል እንዲፈጠርላቸው ያደርጋል።
በሀገር አቀፉ የስራ አውደ ርዕይ ላይ የተሳተፉት የተለያዩ ቀጣሪ ድርጅቶች ስራ ፈላጊዎቹን ለመቅጠር ሲመዘግቡ ተመልክተናል። ይህን ለማድረግ በአውደ ርዕዩ ላይ ተሳትፈዋል ከተባሉት 200 ድርጅቶች መካከል አንዱ የሆነው ዳሽን ባንክ በሺዎች የሚቆጠሩ አዳዲስ ተመራቂዎችን ለመቅጠር ማቀዱን ለአሜሪካ ድምፅ አስታውቋል። አቶ ነጋሽ ባባው የባንኩ ባልደረባ ናቸው።
በአንድ ቦታ ላይ ሁሉም ተማሪዎች መጥተው ራሳቸውን ለማግኘት እንትን ይላልና ጥሩ አቅም ያላቸውን ሰዎች በአግባቡ ለማግኘት ጥሩ ፕላትፎርም ነው። ብዙ አዳዲስ ባንኮች ለምን ከፍተው የሚያስፈልጉትን ግብአትን ምናገኝበት ትልቅ ኤክስፖዠር ነውና ዳሽን ባንክ ለሪክሩትመንት የሚያወጣው በጣም ብዙ ኮስት አለ። ስለዚህ ያንን ሰውን ጠርቶ ፈተና ፈትኖ ምን ብሎ ኢንተርቪው አድርጎ የሚያደርገውን ነገር የመጀመሪያውን ፈርስት ስክሪኒንግ ፕሮሰስ ይሄ ያቀለልናል። በዚሁ በአዲሱ ብዙ ሰዎችን አግኝተን ያንን ቀላል የሚያደርግልን ፕላትፎርም ስለሆነ ጥሩ አጋጣሚ ነው ይሄ። እኛ ከዚህ በፊት ያለን እስከ 2000 ነበር። በአሁኑ ግን ያው አዳዲስ ባንኮችንም ስለምንከፍት የተለያየ እንትን ስለሚሆን እስከ 3000 ሰዎችን ሪክሩት አድርገን ለመውጣት ለመቅጠር ሐሳብ አለን።
የኢስት አፍሪካ ቦትሊንግ ሼር ካምፓኒ ኮካኮላ ባልደረባ የሆኑት አቶ አሰፋ ተስፋዬም አውደ ርዕዩ ስራና ሰራተኛን በማገናኘት ረገድ መልካም አጋጣሚ መፍጠሩን ገልጸዋል።
ቀጣሪውና ስራ ፈላጊው አንድ ቦታ ላይ እንዲገናኝ ማድረጉ ነው። በጣም ባነሰ ወጪ ስራ ፈላጊዎችም በጣም ብዙ ቦታ ሳይሄዱ ሲቪ ለማስገባት ወይም ስራ ፈለጋ እዛዚ ሳይሉ ሳይንገላቱ ስራ ቀጣሪዎችም ደግሞ እንደኛ ያሉ ካምፓኒዎች ሰራተኛ ፈለጋ ወይም ፍሬሽ ግራጁዌት ፈለጋ የተለያየ ቦታ ሳይሄዱ አንድ ቦታ ላይ መገናኘቱ በጣም ጠቃሚ ነው ብዬ አስባለሁ። ስፔሻሊ ከወጪ አንጻር ያለው ሚና እጅግ ላቅ ያለ ነው።
ስራ ለመቀጠር ሲመዘገቡ ካገኘናቸው አዳዲስ ተመራቂዎች አንዱ የሆነው ምስጋና አዲሱ ዝግጅቱ ጥሩ እድል ፈጥሮልናል ይላል።
እዚህ መጥቼ ጥሩ የሚባሉ ካምፓኒዎችን አግኝቻለሁና በጣም ያሪፍ ነው። በተለይ ደግሞ ካምፓኒዎች የት እንዳሉ ለማያውቁ ከሌላ አካባቢ ለሚመጡ ሰዎች በተለይ ጥሩ አማራጭ ነው ብዬ አስባለሁ። እኔ በህግ ነው የተመረኩት በለው እና አንዳንድ ድርጅቶችን አግኝቻለሁ። አይ ቲንክ እስከዛሬ አይቼ በማላውቀው በቴክስታይልም መናፍቂ ይባሉ ባሉ ተሰለክ አሁን ደግሞ ሌላሉ አመለክታለሁ። አሁን እኔ ከገባው አይ ቲንክ 20 ደቂቃ ምናምን ነገርና በዚህ 20 ደቂቃ ውስጥ ወደ 3 ካምፓኒዎችን አግኝቻለሁና አዲስ አበባ ውስጥ በ20 ደቂቃ 3 ካምፓኒ ማግኘት ማለት እዚያው ደግሞ ፍሪ ቦታ ባላቸው ማግኘት ማለት ትልቅ እድል ነው።
መቅደስ አስማማው የምትባል ተመራቂ በበኩሏ ይህ አውደ ርዕይ የተለያዩ ቀጣሪ ድርጅቶችን አንድ ላይ እንድናገኝ ረድቶናል ትላለች።
ስራ ማግኘት በጣም ፈተና ነው። አሁን ላይ ብዙ ተማሪዎች ከኮሌጁ ከዩኒቨርሲቲው ተመርቀው ይወጣሉ፣ ግን ስራ የለም። አሁን ደግሞ ይህ ደረጃ አሪፍ ነገር ፈጥሮልናል ብዬ አስባለሁ። እዚህ ጋር ከአንድ ቦታ ብዙ ከመቶ በላይ ድርጅቶች መጥተዋል። አንድ ቀን መጥተን እነዚህን ብዙ ድርጅቶች አግኝተናል። ሌላ ቦታ ግን ብንሄድ አንድ ቦታ ላይ አንድ ነው ልናገኝ የምንችለው። አሁን ግን በአንድ ቦታ ተካተው ከመቶ በላይ ድርጅቶች አገኘን ማለት ነው።
የስራና ሰራተኛ አገናኝ ተቋም የሆነው የአፍሪካ ጆብስ ኔትወርክ የስራ ኃላፊ ዲና መኮንን አዳዲስ ተመራቂዎች ወደ ሥራው ዓለም ለመግባት የተለያዩ ፈተናዎች እንደሚገጥሟቸው ተናግረው እነዚህን ችግሮች ለመቅረፍ የትምህርት ተቋማትና ቀጣሪ ድርጅቶች ጥረት ማድረግ እንደሚጠበቅባቸው አስገንዝበዋል።
ትልቁ ነገር ተማሪዎች ከመመረቃቸው በፊት የአፓረንሺፕ የኢንተርንሺፕ እድሎችን እንዲያገኙ የሥራ ዓለም ውስጥ ለመቀላቀል በተሻለና በፈጠነ መልኩ መግባት ይችላሉ። አንደኛው ጉዳይ ነው። ሁለተኛው ደግሞ ዓለም እየተቀየረች ነው። የሥራ ሂደቶች የሥራ ዘይቤዎች እየተቀየሩ ነው ያሉት። ተማሪዎች መቃት አለባቸው። በተለይ ደግሞ ዲጂታል ስኪል ሊኖራቸው ይገባል። ዲጂታል ስኪል ከየት ነው የሚጀምረው? ከዲጂታል ሊትረሲ ነው የሚጀምረውና በትምህርት ተቋማቶች ውስጥ ያንን ሥርዓት አጠንክረን መስራት አለብን። በተለይ የትምህርት ሥርዓቱን ይመለከታል ይሄ ተማሪዎችን ማቃት ያለበት። ቀጣሪ ድርጅቶችም ራሳቸውን ኃላፊነት ደግሞ መወጣት አለባቸው። ምክንያቱም ሁሉ ነገር ሰልጥኖ ሁሉ ነገር ተስተካክሎ ይምጣልኝ ብሎ መጠበቅም አግባብ አይደለም። ሥራ እድልን ከመፍጠር ባሻገር ደግሞ እነዚህን ወጣቶች ወስዶ ፖቴንሻል አላቸው ይችላል ወስዶ እነሱን ደግሞ በሚያስፈልጋቸው ክህሎት ማሰልጠን ደግሞ የድርጅቶች ኃላፊነትም ግዴታም ነው።
የሥራ አውደርዩን ያዘጋጁት አካላት ከዚህ ቀደም በተለያዩ ዩኒቨርሲቲዎች መሰል ዝግጅቶችን ማድረጋቸውን አስታውቀዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ከአሜሪካ ድምጽ ዋሽንግተን ዲሲ ከሚገኘው ስቱዲዮአችን ስቱዲዮ 18 የሚተላለፍላችሁ የሐሙስ ምሽት ጥቅምት 8 2016 ዓ.ም መሰናዷችን ነው ስትከታተሉ የቆያችሁት። አብራችሁን ስለሆናችሁ እጅግ አብዝተን እናመሰግናለን። ለዕለቱ የያዝነው መሰናዶ እዚህ ላይ ተፈጽሟል።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ሩሲያ በዩክሬን ላይ በምታካሄደው ጦርነት አንዱ የሚስተዋለው በሲቪሎች ላይ እና በሲቪል መሰረተ ልማቶች ላይ የምትፈጽመው ጨካኝ ጥቃት ነው ሲል የዛሬው ርዕሰ አንቀጽ ሐተታውን ይጀምራል። ሩሲያ ይህን የምታደርገው ሲቪሎችን ማጥቃት የዓለም አቀፍ ሕግን የሚተላለፍና የጦር ወንጀል መሆኑ እየታወቀ ነው። ባለፈው ጥቅምት 5 እንደ ፈረንጆች አቆጣጠር ሩሲያ በካርኪቭ ክልል ላይ የሚሳኤል ጥቃት ፈጽማለች። የጥቃቱ ኢላማ ከሆኑት ውስጥ ሮዛ የተሰኘች 330 ሰዎች ኖሩባት የነበረ ትንሽ ከተማ ትገኝበታለች። ከተማዋ ምንም ወታደራዊ ጠቀሜታ አልነበራትም። ሮበርት ውድ በተመድ የአሜሪካ ተጠባባቂ ወኪል ናቸው።
As a result of Russia's aggression in just one morning
በሩሲያ ጥቃት ምክንያት በአንድ ማለዳ 15% የሚሆኑ ነዋሪዎቿን እንድትቀብር ሆናለች። ይህ ሩሲያ ዩክሬን ላይ ባለፈው ዓመት ወረራ ከፈጸመች ወዲህ እጅግ አደገኛ ከሆኑ ጥቃቶች አንዱ ነው።
ዩክሬን ላይ ባደረሰችው ጥቃት ምክንያት ባለፈው ሚያዝያ ከተመድ የሰብአዊ መብት ምክር ቤት እንድትወገድ የተደረገችው ሩሲያ የምስራቅ አውሮፓ ወኪል በመሆን መልሳ በምክር ቤቱ መቀመጫዋን ለማግኘት ሞክራለች። ሮበርት ውድ እንደገና ይናገራሉ።
Let me be clear. It is Russia's own actions that make it unfit to serve on the human rights.
ግልጽ መሆን ይሻለው በሰብአዊ መብት ምክር ቤት ውስጥ እንዳታገለግል የሆነው በራሷ ተግባር ምክንያት ነው። ዓለም አቀፉ ማህበረሰብ ሌላ ተጨማሪ ምን ማስረጃ ያስፈልጋል? በየቀኑ በዩክሬን የሟቾች ቁጥር እየጨመረ ነው። በየቀኑ ህጻናት በስቃይ ውስጥ ይኖራሉ። ከቤተሰባቸው መለየቱም እንዲሁ ስቃይ ሆኖባቸዋል። በየቀኑ የሩሲያ ሚሳኤሎች እና ድሮኖች ከፍተኛ ልቀትን ይፈጽማሉ። ዩናይትድ ስቴትስ ሩሲያ በዩክሬን ላይ የምትፈጽመውን ጨካኝ ጥቃት እንድታቆም እና ኃይሏን በዓለም ዕውቅና ከተሰጠው የዩክሬን ግዛት እንድታስወጣ በድጋሚ ጥሪ ታደርጋለች።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ ሲተላለፍላችሁ የቆየው የጥቅምት 8 2016 ዓ.ም የሐሙስ ምሽት መሰናዷችን እዚህ ላይ ተጠናቋል። ኤደን ገረመው መሰናዷውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ኤልያስ አስማረ ስርጭቱን ከስቱዲዮ በማቀናበር፣ አባዮ ገበያው በዲጂታልና ማህበራዊ ድረገጽ በማስተናበር እንዲሁም ደግሞ ግርማ ደገፋና ሲሳይ አሸናፊ ስርጭቱና ድምጽና ምስሉን በማቀናበር አብረናችሁ ቆይተናል። እናንተም አብራችሁን ስለቆያችሁ እያመሰገንን እዚህ ላይ እንሰናበታለን። ጤና ይስጥልኝ።
Thank you.